በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ተመልካቾቻችን፣ ይህ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ስርጭት ድርጅት የሚቀርብላችሁ ዕቅበተ እምነት የተሰኘው መርሃ ግብራችን ነው። በዛሬው ዕለት እንግዳ ጋብዘናል። ከእንግዳችን ጋር ስለ ነገረ መላእክት እንነጋገራለን። እንግዳችን ራሳቸውን ያስተዋውቃሉ።
መጋቢ ሐዲስ አእምሮ ደምሴ እባላለሁ። በሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ የአዲስ ኪዳን መምህር ሆኜ እያገለገልሁ እገኛለሁ።
መልካም መምህር። ቅዱሳን መላእክት ተፈጥሯቸው ምንድን ነው? ከምንስ ተፈጠሩ?
የቅዱሳን መላእክት የተፈጠሩበት ዕለት በመጀመሪያው ዕለት በዕለተ እሁድ እንደሆነ የሥነ ፍጥረት መጽሐፍ አክሲማሮስ የሚባለው መጽሐፍ ስለ ሥነ ፍጥረት 22ቱ ሥነ ፍጥረታትን የሚዘረዝረው መጽሐፍ በሚገባ ያስረዳናል። በዕለተ እሁድ ነው የተፈጠሩት። እንግዲህ በዕለተ እሁድ ስምንት ፍጥረታት ተፈጥረዋል። ከነዚያ መካከል ቅዱሳን መላእክት አንዱን ክፍል የሚይዙ ናቸው። የተፈጠሩት ከእሳትና ከነፋስ ነው ይላሉ ሊቃውንት። ከእሳትና ከነፋስ እንደተፈጠሩ ይታተታል። ነገር ግን እሳትና ነፋስ መላእክት በተፈጠሩበት በዕለተ እሁድ የተፈጠሩ ፍጥረታት ናቸው። ቅዱሳን መላእክት ከእሳትና ከነፋስ ተፈጠሩ ይላል። ነገር ግን ለምሳሌ እንድመች የሚያገናኛቸው ነገር ስላለ እንጂ እውነት ከእሳትና ከነፋስ ተፈጥሮ አይደለም። ቅዱሳን መላእክት የተፈጠሩት በዕለተ እሁድ ነው። እሳትና ነፋስም በዕለተ እሁድ መላእክት በተፈጠሩበት ዕለት ነው የተፈጠሩት። ግብር እም ግብር ማለት መጀመሪያ ከተፈጠረው ፍጥረት መነሻ ሆኖ የተፈጠረው ፍጥረት ከማክሰኞ በኋላ ነው። እግዚአብሔር አምላካችን በዕለተ እሁድ ከፈጠራቸው ከእሳትና ከነፋስ ከአራቱ ባህርያት ከእሳት፣ ከነፋስ፣ ከውሃ፣ ከመሬት ሌሎችን ፍጥረታት ይህንን መነሻ አድርጎ መፍጠር የጀመረው ማለት ነው። ሌሎችን ፍጥረታት ግብር እም ግብር የምንለው ይህ ነው። ከዕለተ ሰሉስ በኋላ ነው። ቅዱሳን መላእክት ግን እነዚህ አራቱ ባህርያት ወይም ደግሞ እሳትና ነፋስ ከአራቱ ባህርያት መካከል ከተፈጠሩት ፍጥረት ጋር አብረው የተፈጠሩ በአንድ ዕለት የተፈጠሩ ስለሆኑ ከነፋስና ከእሳት የተፈጠሩ ናቸው ማለት አያስችልም። ነገር ግን በዚህ የተገለጹበት ምክንያት በነፋስና በእሳት የሚያመሳስላቸው ነገር ስላለ ነው። ነፋስ፣ እሳት ኃያላን ናቸው። ነፋስ ሁሉንም ያቃጥላል፣ እርጥቡን ደረቁን ያቃጥላል ማለት እሳት እርጥቡን ደረቁን ያቃጥላል። መላእክትም የእግዚአብሔር ቸርነት ካልከለከላቸው፣ እግዚአብሔር ተው አታድርጉ ካላቸው ካላላቸው ሁሉንም ማጥፋት የሚችል ኃይል አላቸው። ነፋስም እንደዚሁ ባህሩን ይገስጻል፣ ዛፉን ያናውጻል፣ ብዙ ነገር ያደርጋል፣ ሕንፃ ያፈርሳል። ይሄ ኃያልነት አለው። መላእክትም ኃያላን ስለሆኑ በነፋስና በእሳት ከነሱ ጋር ከእሳትና ከነፋስ ጋር የሚያገናኛቸው በኃይል የሚያገናኛቸው ነገር ስላለ ከእሳትና ከነፋስ ተፈጠሩ ይላል እንጂ እውነት ተፈጥሯቸው ከነፋስና ከእሳት ሆኖ አይደለም። ይህንን ተፈጥሯቸውን የሚያውቀው ራሱ ባለቤቱ እግዚአብሔር ነው ነው የሚሉት ሊቃውንት። እግዚአብሔር ነው። ነፋሳስ ኃያላን ስለሆኑ መላእክትም ኃያልነታቸውን ለመግለጽ ነፋስ እሳት፣ ነፋስ ረቂቅ ነው፣ በእጅ አይጨበጥም፣ አይዳሰስም። መላእክትም በእጃችን ልንዳስሳቸው አንችልም፣ ልንጨብጣቸው አንችልም። ረቂቃን ናቸው። ከርቀታቸውም ከረቂቅነታቸውም የተነሳ ወሐለፈ መልአክ በመልአክ ይለዋል። አንዱ መልአክ በአንዱ መልአክ አካል አልፎ ይሄዳል። ለምሳሌ ሰው እርሶ እዚህ አሉ፣ እኔ በእርሶት መካከል በእርሶት አካል አልፌ መሄድ አይችልም። ግዙፍ አካል ነው ያለኝ፣ የእርሶትም ግዙፍ አካል ስለሆነ። የመላእክት አካል ግን ርቀታቸው ረቂቅነታቸው አንዱ መልአክ በአንዱ መልአክ አካል አልፎ እንደሚሄድ ነው። ወሐለፈ መልአክ በመልአክ። ስለዚህ ርቀታቸውም ከነፋስ ይረቃል፣ ከነፋስ ይረቃል። ከረቂቃን ፍጥረታት ነፋስ ረቂቅ ነው። ከነፋስ ደግሞ ነፍስ ትረቃለች፣ ከነፍስ ደግሞ የመላእክት አካል ይረቃል። ስለዚህ በኃይል የሚያገናኛቸው ለመገለጫ የሆናቸው ዘንድ የሚያመሳስላቸው ነገር ስላለ እንጂ መላእክት ከእሳት ከነፋስ ተፈጠሩ አይደለም። ተፈጥሯቸው ከነፋስ ከእሳት
መልካም መምህር እንግዲህ መላእክት መቼ ይፈጠሩ ከምን ይፈጠሩ አይምሯችን በጎላ በተረዳ ተረድቶት ሰማያዊውን ነገር ከፀሐይ በታች ባለው ቋንቋ መግለጽ ቢሳነንም መላእክት እንዳሉ እናምናለን አንጠራጠር።
አዎ አንጠራጠር።
ቅዱስ መጽሐፍም ይመሰክራል። በጣም ጥሩ። እግዚአብሔር 22ቱን ስነ ፍጥረታት ሲፈጥር ሁሉንም በዓላማ ነው የፈጠራቸው። መላእክት የተፈጠሩበት ዓላማ ምንድን ነው?
መላእክት የተፈጠሩበት ዓላማ እንግዲህ በተለይም ከ22ቱ ስነ ፍጥረታት መካከል ሰውና መላእክት እግዚአብሔርን ለማመስገን እግዚአብሔርን ለማገልገል የእግዚአብሔርን ክብር እግዚአብሔር የሚያወርሰንን ክብር ወርሰን ለመኖር ነው። ዋናው ዓላማ ለመስጋና ነው። የቅዱሳን መላእክት ተፈጥሮ ፈጣሪያቸው እግዚአብሔርን ሰዎችም ቅዱሳን መላእክት ብቻ ሳይሆኑ ሰዎችም የተፈጠርነው ለመስጋና ነው። ቅዱሳን መላእክት እግዚአብሔርን በ24ቱ ሰዓት አንድ ደቂቃ አንድ ሰከንድ ሳይሸራርፉ ቅዱስ 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 አሸናፊ እግዚአብሔር ምስጋና በሰማይም በምድርም የመላ ነው እያሉ የእግዚአብሔርን ኃያልነት የእግዚአብሔርን አሸናፊነት የእግዚአብሔርን ታላቅነት እያመሰገኑ ለመኖር ነው የተፈጠሩት። ይህንንም ነቢዩ ኢሳይያስ በትንቢት መጽሐፉ ምዕራፍ 6 ላይ አስፍሮት እናገኛለን። ያው ከመስጋናቸው የተነሳ ቤቱ በመስጋና ተመላ እያለ ቅዱሳን መላእክት የእግዚአብሔርን አንድነት ሶስትነት እየገለጹ ቅዱስ 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 አሸናፊ እግዚአብሔር ምስጋና በሰማይና በምድር የመላ ነው እያሉ እንደሚያመሰግኑ እንዲገልጹልን እናገኛለን። በቅዱሳት መጻሕፍት ለምስጋና እንደተፈጠሩ ይገልጽልናል። እግዚአብሔርን ለማገልገል ብቻ ሳይሆን የቅዱሳን መላእክት ተፈጥሮ ሰዎችንም ለመርዳት በእግዚአብሔር ቸርነት ከእግዚአብሔር ዘንድ እየተላኩ ሰዎችን ከመከራ ለማዳን ከሚደርስባቸው ፈተና ለመርዳት ለማዳን ለተልእኮ ሰዎችንም ለመጠበቅ እንደተፈጠሩ ቅዱሳት መላእክት ቅዱሳት መጻሕፍት ያስረዱናል። ይህንንም ሰዎችን ለመርዳት ሰዎችን ለማገልገል ሰዎችን ከፈተና ለማዳንና ለመጠበቅ እንደተፈጠሩ ነቢየ እግዚአብሔር ቅዱስ ዳዊት በመዝሙር 33 ቁጥር 7 ላይ ይትአየን መልአከ እግዚአብሔር አውዶሙ ለእለ ይፈርህዎ ያድኅኖሙ። የእግዚአብሔር መልአክ እግዚአብሔርን በሚፈሩ በሚያመልኩ በሚያገለግሉ ሰዎች ዙሪያ ይሰፍራል፣ ይከትማል፣ እንደ አጥር እንደ ቅጥር ሆኖ በዙሪያቸው ይከትማል። ወያድኅኖሙ ከሚደርስባቸው መከራ ያድናቸዋል ይላል። ሰዎችን ለማገልገል ሰዎች ከሚደርስብን ፈተና ሁሉ እግዚአብሔርን እያመለክ ለምንኖር እንደሚላኩ ተልከውም እንደሚያድኑ ይገልጻኛል። ለማገልገል እግዚአብሔር ለማመስገን ሌላም ተስካለ ጨምሮ ሌላም አለ። መዝሙር 90 ስመ ለመላእክቲሁ የእዘዞን በእንቲአከ ከመ ይቀውከ በኩሉ ፍናዊከ። መላእክትን ስላንተ ያዛቸዋል እግርህ በድንጋይ በእንቅፋት እንዳይሰነካከል ይጠብቁህ ዘንድ ይደግፉህ ዘንድ ብትንሸራተት እንኳን ደግፈው ያነሱህ ዘንድ መላእክቱም ስላንተ ይልካል ይላል። እንግዲህ ለሰዎች መላካቸውን ሰውን ለመርዳት ወደ ሰው መላካቸውን ቅዱስ ዳዊት እንዲህ ይገልጽልናል። ይህም ብቻ አይደለም፣ ሐዋርያው ቅዱስ ጳውሎስ ለዕብራውያን ለእስራኤላውያን በጻፈው መልእክቱ ዕብራውያን 1:11 ላይ አኮኑ ኩሎሙ መላእክት መንፈስ ሙንቱ ይላል። ከተፈጥሯቸው ጋር እያይዞ ቅዱሳን መላእክት ተፈጥሯቸው ረቂቅ መሆኑንም ገልጾ መላእክት የሰው ልጆች እግዚአብሔር የሚያወርሳቸውን ሕይወት ይወርሱ ዘንድ አኮኑ ሁሉም መላእክት መንፈስ ሙንቱ ወይድፌን ነው ለመልእክት በእንተ እላሃለውም ይረሱ ሕይወተ ዘለዓለም። መላእክትማ ይላል የሰዎች ልጆች ሰዎች የእግዚአብሔርን ክብር ይወርሱ ዘንድ ሕይወትን ያገኙ ዘንድ ሰዎችን ለመርዳት ለማገልገል የተፈጠሩ የሚላኩ ረቂቃን አይደሉምን ይላል። ረቂቃን አይደሉምን? ይህንን ያለበት ምክንያት እስራኤላውያን ኢየሱስ ክርስቶስን መልአክ እንበለው ረቂቅ መልአክ እንበለው ብለው ስለነበረ ከመላእክት ሲለየው ነው። ግዙፍ ስጋን መዋሃዱን ለመግለጽ መላእክት ስጋን ያልተዋሃዱ ስጋን ያለበሱ መሆናቸውን ለመግለጽ ከዛ ለመለየት እንዴ መላእክትማ የሰው ልጆችን ለማገልገል እግዚአብሔርን ለማመስገን ብቻ ሳይሆን የሰው ልጆችም የእግዚአብሔር የሚያወርሳቸውን ክብርና ህይወት ይወርሱ ዘንድ እነሱን ለማገልገል የሚላኩ ረቂቃን አይደሉም ምን ይላል? እዚህ ላይ ሐዋርያው ቅዱስ ጳውሎስ የገለጸው ተፈጥሯቸው ረቂቅ እንደሆነ ረቂቃ እንደሆነ እንደውም ደግሞ የሰው ልጆችን ለማገልገል ለመርዳት እንደሚላኩ የሰው ልጆች እግዚአብሔር የሚያወርሰንን ክብር እንወርስ ዘንድ ለአገልግሎት የሚላኩ እንደሆነ ይገልጽልናል ማለት ነው።
አዎ በብሉይ ኪዳንም እኮ ናቡከደነጾር ሶስቱ ህፃናት ወደ እሳት ወርሮ ነበር።
እንግዲህ ሰለስቱ ደቂቅ እስራኤላውያን ናቸው። ከእስራኤል ተማርከው ከቤተሰቦቻቸው ጋራ ከነ ዳንኤል ጋራ በዛ በባቢሎን ሲኖሩ እንደሚታወቀው ታሪኩንም ሁሉ ጊዜ እንደምናነበው ናቡከደነጾር ጣዖት አቁሞ እግዚአብሔርን የሚያዘነጋ የሚያስረሳ ጣዖት አቁሞ ለዚህ ጣዖት ያልሰገደ ወደ እሳት ይጣላል ይቃጠላል የሚል አዋጅ አስነግሮ ነበር። ሰለስቱ ደቂቅ አንተ ያቆምከውን ምስል ጣዖት አናመልክም፣ እኛ አንተንም እኛንም የፈጠረ ዓለምን ፈጥሮ የሚገዛ የሚያስተዳድር እግዚአብሔር አለ፣ ለዚህ ጣዖት አንሰግድም በማለታቸው ወደ እሳት እንዲወረወሩ አድርጓቸዋል። ያን ጊዜም የእግዚአብሔር መልአክ ሰለስቱ ደቂቅን አስረው እጃቸውን በሰንሰለት አስረው ወደ እሳቱ ሲጥሏቸው የእግዚአብሔር መልአክ በመካከላቸው ተገኝቶ እሳቱን እንደ ጧት ጤዛ ወይም ደግሞ እንደ ጧት ውርጭ እንዳቀዘቀዘላቸውና ከጸጉራቸው እንኳን አንዷ ጸጉር ጠለሸት እንዳላረፈባት የእሳቱ ጠለሸት እንዳልነካቸው ልብሳቸው እንዳልጠቆረ እንኳን አካላቸው ሰውነታቸው ይቅርና ልብሳቸው እንኳን በእሳቱ የእሳቱ ጠለሸት እንዳላረፈበት የእግዚአብሔር መልአክ እንዳዳናቸው። እንደውም ናቡከደነጾር በዚህ ተገርሟል፣ ተደንቋል፣ የእግዚአብሔርን ስም አመስግኗል። ይህንን የእግዚአብሔር መልአክ ስላየ እኛ ወደ እሳቱ አስረን የጣልነው ሶስት ወጣቶች ነው። አሁን የማየው ግን በእሳቱ መካከል አራት ሆነው ነው የማያቸው። ወራብ ኡሰ ይመስል ከመ ወልደ እግዚአብሔር፣ እንዳውም አራተኛው የእግዚአብሔር ልጅ ይመስላል ብሎ የእግዚአብሔር ልጅ እንግዲህ የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። የእግዚአብሔር አብ የባህሪ ልጅ አስቀድሞ የእግዚአብሔር አብ የባህሪ ልጅ እንዳለውም እንኳን እንዲህ በምስጢር ተስቦ እግዚአብሔር ገልጾለት ወራብ ኡሰ ይመስል ከመ ወልደ እግዚአብሔር አራተኛው የእግዚአብሔርን ልጅ ይመስላል ብሎ መልአኩን የእግዚአብሔር ልጅ እስከ ማለት ደርሷልና ከዚህ በኋላ በሰላም ወጥተዋል። ናቡከደነጾርም የነ የሰለስቱ ደቂቅን አምላክ የማያመልክ ለሱ ብቻ የማይገዛ እንዲሁ ነገሩ ተገልብጦ እርምጃ ይወሰድበታል ብሎ አዋጅ እስከ መንገር ደርሷልና የእግዚአብሔር መልአክ ሰለስቱ ደቂቅን ብቻ አይደለም ዳንኤልን።
እዚህ ላይ ግን የምናየው ነገር ምን አለ አምር፣ ሶስቱ ህፃናትን መልአኩ ለመርዳት ከመምጣቱ በፊት ይታይ የነበረው ነገር መከራ ነው።
መከራ ነው።
እሳቱ ወደ ሰማይ ተንበል ብሎ ይነድ ነበረ።
አዎ 49 ክንድ ይላል። ወተላአለ ነበልባለ እሳት መጠነ 40 ውሃ ወተሳቱ በእመት ወደ ላይ የእሳቱ ክንዳታ ነበልባል 49 ክንድ ነበር።
አስፈራርቶ እሳቱ ስጥላችኋለሁ እኛ አላቸው። አዎ ያድናችኋል ሲል አምላካችን ባያድነንም እንኳን ላቆምከው ምስል
አንሰግድም።
በጣም የሚገርም እኮ ነው። የነዚህ የሶስቱ ህፃናት እምነት ይህንን እንኳ ባያደርግልን ሃይማኖታችንን አንለውጥም።
ምክንያቱም ባያደርግልንም እንኳን ያሉት በስጋችንም እንኳን በንጎዳ በነፍሳችን ግን አንጎዳም ህያዋንን ለማለት ነው።
ይህን ትምህርት ይሰጣሉ ለወጣቱ ለዘመኑ።
በህይወት እንደሚያኖራቸው ያውቃሉ። በህይወት እንደሚያኖራቸው ያውቃሉ። ምንም እንኳን በስጋቸው ባያድናቸውም እንኳን የከፋ ነገር ወደፊት አይገጥማቸውም። ህይወት ነው የሚገጥማቸው በሃይማኖታቸው ምክንያት። ለዚህ ነው በጣም ባያድንም እንኳን ያው።
እዚህ ላይ ደግሞ የምናነጻጽረው ምንድን ነው? ያዕቆብንና ሰለስቱ ደቂቅን እናነጻጽራለን። ያዕቆብ ምንድን ነው ያለው? በሚሄድበት መንገድ ከኔ ጋር ብትሆን፣ ይህን ብታደረግልኝ፣ እንዲህ ብታደረግ ካገኘሁት ላይ አስራት እሰጣለሁ አለ። ከሆነልኝ ነው። እነዚህ ግን ምንም ነገር አይሆንልን፣ እግዚአብሔርን አንክድም ቅዱሳን መላእክትን ወደ እኛ እንዲመጡ የሚያደርጋቸው አንዱ ነገር የእምነት ጽናት ነው፣
የእምነት ጥንካሬ ነው። ያለ እምነት የሚሆን ነገር የለም። ሁሉ ይከውን ለዘያምን፣ ለሚያምን ሁሉ ይሆንለታል፣ ይደረግለታል። በእምነታቸው ጽናት ነው ቅዱሱ መልአክ የተላከላቸው። ያለ ሃይማኖትማ ምንም ነገር የሚገኝ ነገር የለም፣ ተስፋም የለም። ተስፋም እኮ ሃይማኖት ያለው ሰው ነው ወደፊት ያለውን በርቀት ያለውን ተስፋ እንደሚያገኘው አስቦ ብዙ ነገር ማድረግ መከራውን መታገስ የሚችል ሃይማኖት ያለው ሰው ነው። ሃይማኖት የሌለው ሰው ተስፋ የለውም።
ኢትዮጵያ ስልጣኑ ድበበት ከብቱ ሎቱ ስባት
ሌላው ደግሞ ምንድነው የማየው መምህር ቅዱሳን ከተራው ሰው የሚለዩበት ነገር ፍርሃት ከውስጣቸው ይወገዳል። መከራው እንደዚህ የተንበለበለ ሰዓቱ ፍርሃት አልነበረም። አስቀድሞ እግዚአብሔርን ታዘውታል። እግዚአብሔርንም በመከራ ማል እንዳይሰጉ አደረገ። መጽሐፈ ምሳሌ ምዕራፍ 1 ቁጥር 33 ላይ የሚሰማይ ግን በእርጋታ ይቀመጣል ከመከራ ስጋትም ያርፋል አለ። መከራው አለ፣ ስጋቱ የለም። እና ስጋቱ
ከመከራው መከራውን እንደ ኢምንት የሚቆጥሩት ከፊት ለፊታቸው የሚያዩት ጸጋ ስላለ ነው፣ የሚያዩት ታላቅ ክብር ስላለ ነው። እዚህ በግብረ ሐዋርያት ምዕራፍ 5 ላይ እነ ቅዱስ ጴጥሮስን በእግዚአብሔር ስም እንዳያስተምሩ የኢየሱስ ክርስቶስን አምላክነት አዳኝነት እንዳይመሰክሩ በአደባባይ ገረፏቸው ይላል። በአደባባይ ደማቸው እስከሚዘንም ድረስ ስጋቸው እስከሚቆራረጥ ድረስ ገረፏቸው ይላል። ገርፈው ሁለተኛ በኢየሱስ ክርስቶስም እንዳታስተምሩ የኢየሱስ ክርስቶስን የባህሪ አምላክነት እንዳትመሰክሩ ብለው ከአደባባዩ ሲያባረሯቸው ወወፅኦ እምአውድ እንዘይት የስሁ እስመ ከፈሎሙ ጸጋ መንፈስ ቅዱስ ከመ ያህምምዎሙ በእንተ ስሙ ያህስርዎሙ በእንተ ስሙ። ከፊት ለፊታቸው ያለውን ክብር ስለሚያዩ ይሄ ለመገረፍ በኢየሱስ ክርስቶስም በስሙ መከራ ለመቀበል ይህንን ክብር ስላደላቸው ደስ እያላቸው ተገርፈዋል፣ መከራ ተቀብለዋል። ሰውነታቸው በጅራፍ ተንገብግቧል፣ ተልጧል። ነገር ግን ደስ እያላቸው እንደተሾመ እንደተሸለመ ሰው ደስ እያላቸው ከአደባባይ ወጥተው ሄዱ ነው የሚለው። እንግዲህ መከራም ደስ የሚያሰኘው ከፊት ለፊቱ የሚታየው ክብር ልዩ ስለሆነ ዘለዓለማዊ ሕይወት ስለሆነ እኛ እኮ ተስፋ ስለሌለን ውስጣችን ላይ እምነት ስለሌለ በአይነ ሕሊና የሚያወርሰንን ክብር ስለማናስብ ነው። መከራው ትንሿ መከራ ሲደርስብን እግዚአብሔርን የምናማርረው ከሃይማኖታችን የምናፈነግጠው መሰረታችን ያልጸና ስለሆነ በተስፋ ያልተሞላ ሕይወት ስለሆነ ነው። ሕይወታችን የቅዱሳን ሕይወት በተስፋ የተሞላ
መልካም መምህር ምንድን ነው ቅዱሳን መላእክት አይደለም ተራዳይነታቸው መጠራጠር ቀርቶ ሕይወታቸው የተቀደሰ ስለነበር አባቶች እርዳታቸውን በገቢር አይተውታል። ከእነርሱም አልፎ ለአሕዛብ ሁሉ ምንድን ነው የሚለው በዕብራውያን መልእክት የሐዋርያው ጳውሎስ ምዕራፍ 1 ቁጥር 14 ላይ ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉ መናፍስት አይደሉምን? ስለዚህ የሰው ልጆችን ለማገዝ ለመርዳት ተፈጥሯል፣ ይህ ጥርጥር የለውም። ሌላስ የዳንኤል ታሪክስ እንዴት ነበር?
የዳንኤል ታሪክም እንደዚሁ እንደ ሰለስቱ ደቂቅ ተመሳሳይ ታሪክ ነው። በዘመነ ዳሪዮስ ምዕራፍ 6 ላይ ትንቢተ ዳንኤል ምዕራፍ 6 ላይ እንደምናገኘው ሰዎች እንግዲህ እነ ዳንኤል ሰለስቱ ደቂቅ ጸጋ መንፈስ ቅዱስ የተመሉ እግዚአብሔር ምስጢሩን እውቀቱን በእምነታቸው ጽናት የገለጸላቸው በዛ በባዕድ ሀገር በሚኒስቴርነት ደረጃ ተሹመው ይኖሩ የነበሩ ናቸው። በአስተዳደራዊ ብቃታቸው የተመሰከረላቸው ነበርና በዚህ ቀንተው ተንኮለኞች የባቢሎን ባለስልጣናት ከነሱ በላይ ስለሆኑ ለንጉሱ ቀራቢዎች ስለሆኑ ከዛ ከስልጣናቸው ለማፈናቀል በዳንኤል ላይ በተለይም ነገር ሰርተውበታል። ዳንኤልን ወደ አንበሳ ጉድጓድ የንጉሱን ትእዛዝ ተላልፏል ብለው አካሰው ባልሰራው ስራ ትእዛዝ ግን አይሰማም። እሱም እንደዚሁ ጣዖት እንዲያመልኩ አዞ ነበርና ዳንኤል ወደዛ ጣዖት ወደሚመለክበት ስፍራ አልሄድም ብሎ ቤቱን መስኮቱን የቤቱን መስኮት ወደ ኢየሩሳሌም አንጻር ያለውን ወደ የቤቱን መስኮት ከፍቶ ከቤቱ ሲጸልይ በመገኘቱ ትእዛዝ ግን ተላልፏል ብለው አካሰው ወደ አንበሳ ጉድጓድ እንዲጣል አድርገውታል ዳንኤልን። እንግዲህ ወደ አንበሳ ጉድጓድ እንዲጣል ያደረጉት ለምን ነው? አንበሳው አናብስት ሰባብረው ከረታትፈው እንዲበሉት አጥንቱን እንዲሰባብሩት ደሙን እንዲመጡት ተፈልጎ ወደ አንበሳ ጉድጓድ ጥለውታል። ነገር ግን ወኮኑ ከመድመታት ታይተ እገሪሁ ይላል። አንበሶቹ ተርበው ሰንብተው ስንኳንስ ሊበሉት ስንኳንስ ሊሰባብሩት ከእግሩ በታች እንደ ድመት ተኙ ይላል። እንግዲህ ይሄ ምንድነው? የእምነቱን ጽናት እግዚአብሔር ከሱ ጋር ስላለ፣ የእግዚአብሔር መልአክ ከሱ ጋር ስላለ ስለ እምነቱ ጥንካሬ ምንም አላደረጉትም። በዛ በአንበሳ ጉድጓድ ውስጥ ይያለ ትንቢተ ዳንኤል ምዕራፍ 14 ላይ ወይም ተረፈ ዳንኤል ምዕራፍ 1 ላይ እንደምናገኘው ረሃብ እንኳን እንዳይገድለው አስቡ፣ ረሃብ እንኳን እንዳይሞት በዛ በአንበሳ ጉድጓድ ድንጋይ ተዘግቶበታል። የእግዚአብሔር መልአክ ነቢዩ ዕንባቆምን ለአጫጆች ምሳ ይዞ ሲሄድ በምድረ እስራኤል ዕንባቆም የሄደ ይህንን ምሳ ለዳንኤል በባቢሎን በአንበሳ ጉድጓድ ውስጥ ለተጣለ ለዳንኤል አድርስለት ብሎ የእግዚአብሔር መልአክ አዘዘው። አይቴኑ ባቢሎን ወአይቴኑ ዳንኤል፣ ባቢሎን የሚባለውን አገር አላውቀውም፣ እውነቱን ነው ሩቅ ነው፣ ዳንኤልም የትኛው ጉድጓድ እንዳለ አላውቀውም አለው። ወጾሮ በስዕርተ ርእሱ ይላል ዳንኤል ከተዘጋበት ጉድጓድ ውስጥ የተገጠመውን ድንጋይ ሳይከፍት በጥበቡ አስገብቶ ዳንኤልን ንሳ ዘንተ ምሳሃ ዘውሃበከ እግዚአብሔር፣ እግዚአብሔር በረሃብ እንዳትሞት ያመንክበት የምታመልከው አምላክህ ስለ አምልኮት ስትል ወደ ጉድጓድ ወደ አንበሶች ጉድጓድ ስለመጣልህ ስለ እምነት ጽናት ምግብህን ልኮልሃልና ተነስንካ ተመገብ ብሎ እግዚአብሔር መልአክ ነገረው። ተዘከረኒኑ እግዚአብሔር ዘኢያሐድጎሙ ለፍጡራን ይሁ ፍጡራኑን የፈጠራቸውን ፍጥረታት ትንኝንም እንኳ ሳይቀር ምግቧን የሚያስብላት በምግብ የማይዘነጋት ጌታዬ ፈጣሬ ያመንኩበት የማመልከው አምላኬ አሰበኝን ብሎ ተነስቶ ዳንኤል ተመግቧል። እንግዲህ ይህንን ማን ያስባል? አሁን ዳንኤል በአንበሳ ጉድጓድ ውስጥ ሆኖ ምግብ አገኛለሁ ብሎም አላሰበውም ነበረ። ዳንኤል ከተመገበለት በኋላ መልአኩ ዕንባቆምን ምግቡን እንደተሸከመ መልሶ ለአጫጆች አጫጆችም በረሃብ እንዳይሰቃዩ ወደ ታዘዘበት መልሶ አድርሶታል። አጫጆችም ተመግበውታል ማለት ነው። ይህም ብቻ አይደለም። የነቢዩ ኤልያስን ታሪክ
ዳንኤል ላይ ጠዋት በሕይወት መኖርና ለመኖር ለማረጋገጥ ሲመጣ ምንድን ነው የተናገረው?
አዎ እሱ ይወደው ነበረ ስለ አስተዳደሩ። ምንም እንኳን ተንኮለኞች ሰዎች አካሰው ወደዛ እንድጣል ቢያደርጉትም ዳንኤልን እንግዲህ ውሸት ሲደራረብ እውነት ይመስላል ለጊዜው። ንጉሱ በዚህ ተታሎ ዳንኤልን ወደ አንበሳ ጉድጓድ እንዲጠላ አዞት ነበረ። ነገር ግን ይወደው ስለነበረ የአስተዳደር ብቃቱ ልዩ ስለነበረ እውቀትን ጥበብን የተመላ ስለነበረ ዳንኤል ጠዋት ተነስቶ ንጉሱ እንቅልፍ አጥቶ ነው ያደረው። ዳንኤልን በልተውት ይሆን? ወደ ተጣለበት ጉድጓድ ሄደና ድንጋዩን አንሱልኝ ብሎ አስነስቶ ብቅ ብሎ ዳንኤል ዳንኤል ብሎ ጠራው። ይኖራል ብሎ አላሰበም። እንዳው ብቻ ከህሊናው ስላለ ነው። አለሁ እነሆኝ የማመልከው አምላክ ከአንበሶች አፍ አድኖኛል አለ።
መልአኩ ልኮ
አድኖኛል።
የአናብስትን አፍ
ዘጋ።
አዎ ሲድሮትህን ቃል
በምዕራፍ 10 ላይ የሚላል ከዋነኞቹ አለቆች አንዱ
ሚካኤል ሊረዳኝ መጣ።
አዎ ከዋነኞቹ አለቆች አንዱ ሚካኤል ሊረዳኝ መጣ ይላል ምዕራፍ 10 ቁጥር 13 ላይ። ስለዚህ እግዚአብሔር ቅዱስ ሚካኤል ልኮ የአንበሶችን አፍ እንደዘጋ ነገረው። ድኛለሁ፣ ምንም አልሆንኩም፣ የምንኩበት አምላክ መልአኩን ልኮ የአንበሶችን አፍ ዘግቷል፣ አድኖኛል አለው። ወዳውኑ ገመድ ላኩለትና ዳንኤል ወጣ፣ በሰላም ወጣ። እነዛን ያካሰሱ ስንተዎች ወዳውኑ ወደ ጉድጓድ ገፍተው እንዲጥሏቸው አደረገ። ንጉሱ ተናዱ።
መላእክት ኃጢአተኞችን አይረዱም እንግዲህ።
አዎ እንዴ፣ ያው እኮ የእግዚአብሔርም እንግዲህ ነቢዩ ዳዊት የነገረን እሱን አደለ? እግዚአብሔርን በሚያመልኩት ሰዎች ዙሪያ ይሰፍራል ነው የተባለው። እግዚአብሔርን በሚያመልኩ ለእግዚአብሔር በሚገዙ ሰዎች ዙሪያ እንጂ በኃጢአተኞች ዙሪያ ይሰፍራሉ ያድናሉ አይደለም። እግዚአብሔርን ለሚያመልኩ ነው የሚላኩትና ዳንኤልን ብቻ አይደለም፣ ቅዱሳን መላእክት መራዳት እንደው ከመከራ ማዳን ብቻ አይደለም፣ ምግብ ይዘው እንኳ እንደሚመጡ የዳንኤልን ታሪክ ብቻ አይደለም የምንገነዘበው። በዚህ በአንደኛ ነገሥት ምዕራፍ 19 ላይ የምናገኘው ታሪክ አለ፣ የነቢዩ ኤልያስ ታሪክ። ኤልያስ እንግዲህ እነ አክአብ ጋራ እነ ኤልዛቤል ጋራ ሲጋጭ አምልኮተ ጣዖት እንዳያስፋፉ ጣዖት እንዳያመልኩ እግዚአብሔር እንዳያሳዝኑ ሲያስተምር ሲመክር የኖረ ታላቅ ሐዋርያ ታላቅ ነቢይ ነው፣ ታላቅ መምህር ነው። አልሰሙትም። እንዳውም ኤልዛቤል ከእለታት በአንድ ቀን እማ አኳ አንተ ኤልያስ ወእማ አኳ አነ ኤልዛቤል፣ ኤልያስ በዚች ከተማ ስለ ገሰጻት ነው ጣዖት አታምልክ እግዚአብሔርን አታሳዝኝ እያለ ሲመክራት ስለነበረ ይህንን አልቀበልም በማለቱ ኤልያስ በዚች ከተማ ወይ አንተ ትኖራለህ ወይ እኔ እኖራለሁ ብላ አስፈራራቸው። ከዚህ በኋላ ካልተቀበሉኝ ምን አደርጋለሁ ብሎ ከከተማው የአንድ ቀን ጉዞ በቃ ዋእየ ፀሐይ እያቃጠለው የአንድ ቀን ጉዞ ተጓዘና ረሃብ ጸንቶበታል፣ ፀሐይ መጥቶታል፣ ዋእየ ፀሐይ ውሎበታል፣ ደከመው። ከዛፍ ጥላ ከዶዶ ከክትክታ ስር ከዛፍ ጥላ ደረሰና እምኩሉ ሰንሳ አለ ነፍሴ፣ አቤቱ እግዚአብሔር ሆይ አልሰሙኝም፣ ብዙ ደከምኩ፣ ብዙ ወጣ ወረድኩ፣ ስለዚህ ከዚህ በኋላ የኔ ህይወት ምንም አስፈላጊ አይደለም፣ ነፍሴን ብቻ ወደ አባቶቼ ቀላቅላት፣ በክብር ተቀበለኝ፣ ይበቃኛን አለና ተኛ። ድካም ውሎበታል። ከዛፉ ስር እንደተኛ ርቦታል። የእግዚአብሔር መልአክ ምግብ ይዞ መጣ ነው የሚለው። እንጀራ በአገልግል በሳህን ውሃ በመንቀል ወይም ደግሞ በኩስኩስት በኳዳ ነገር ይዞ መጣና ቀሰቀሰው። እንዳውም ድምፅ አላሰማውም። ኤልያስ ተነስ አላለውም። የተኛ ሰው ሲጮሁበት ይደነግጣል። እንዳይደነግጥ ቀስ አድርጎ ደባበሰው። ተነስ ተነስ ብሎ ዳበሰውና አስነሳው። እግዚአብሔር ምግብህ ልኮልሃል። ስለ ሃይማኖት ጽናት፣ ስለ መምህርነትህ፣ አምልኮቱን ስለ መመስከርህ ምግብህን ልኮልሃል፣ ተነስ ብሎ መገበው። እንግዲህ ደክሞ ስለነበረ ደግሞ በድካም ላይ ምግብ ሲጫን ማለት ምግብ
ረሃብና ድካም፣
አዎ ሲፈራረቅ እንቅልፍ እንቅልፍ ይላልና ተመልሶ ተኛ ኤልያስ። አሁንም መልአኩ ትቶት አልሄደም፣ ምግቡም አልጎደለም። ተነስ ብሎ ደግሞ ድጋሜ ቀሰቀሰው። ሁለተኛ ቀስቅሶ መገበው። እንግዲህ ቅዱሳን መላእክት እርዳታ ምግባችንን እንኳን ይዞ እስከ መምጣት ቀስቅሶ እስከ መመገብ እንደ እናት። አሁንም ቀስቅሶ መገበው እግዚአብሔር መልአክ። ሶስተኛም ደግሞ ድጋሜ ድካሙ ጸንቶበት ስለነበረ ተኛ ለሶስተኛ ጊዜ። ሶስተኛ ጊዜ ተነስ ብሎ ቀሰቀሰውና ተንሶ ብላ እስመር ሁቅ ፍኖ ተከ ከዚህ በኋላ የምትሄድበት መንገዱ ሩቅ ነውና ተነስ ተመገብ አለው። መልአኩ ባመጣለት ምግብ፣ መልአኩ ባመጣለት መጠጥ ኤልያስ አንድ ቀን በተመገበው 40 ቀን ተጉዟን ሳይራብ። ቅዱሳን መላእክት የሚያመጡት ምግብ ራሱ የማያስር ምግብ። 40 ቀን ሲጓዝ ደከመኝ አላለም። አንድ ቀን ሲጓዝ ግን ያለ ምግብ ምን ያህል ደክሞ ነበር።
ወደ ቀጣዩ ጥያቄ እንሄዳለን። ምንድን ነው የሚሉት ተቃዋሚዎች? መላእክት ከእግዚአብሔር ወደ ሰው ዘንድ መልእክትን ይዘው ይመጣሉ እንጂ ከሰው ወደ እግዚአብሔር ምንም ነገር ይዘው አይሄዱም፣ ማስረጃ የለም። እኛ ጸሎትን ያሳርጋሉ እንላልናለን። ቅዳሴው ተቀድሶ ተጸልዮ ቅዱሳን መላእክት ናቸው የሚያሳርጉት። በጭራሽ እኛ ቀጥታ ተናግረን ወደ እግዚአብሔር ጆሮ እናስገባለን እንጂ መላእክት አይሳርጉም ይላሉ። ለዚህ ምንድን ነው መልሰውት?
እዚህ በራእየ ዮሐንስ ራእየ ዮሐንስ እናቆየውና በመጽሐፈ መሳፍንት ምዕራፍ 6 ጌዴዎን እንግዲህ እስራኤልን ያስጨንቃቸው የነበረውን ንጉሥ ለመዋጋት እስራኤልን ነጻ ለማድረግ ሲሄድ ለመሄድ የእግዚአብሔር መልአክ እስራኤልን ነጻ እንደሚያደርጋቸው ጌዴዎን እስራኤልን ከጎረቤት ገዢዎች አስፈሪዎች ነጻ እንደሚያደርጋቸው የእግዚአብሔር መልአክ መጥቶ ጌዲዮን ጌዲዮን ኃይልን እግዚአብሔር ሰጥቶሃልና እስራኤልን ነጻ ታደርጋለህ ብሎ ነግሮታል። ምዕራፍ 6 እንደምናነበው እኔ ነገዴ ትንሽ ነው፣ እንዴት እስራኤልን ነጻ አደርጋለሁ ብሎ ጌዲዮን ለመልአኩ መልስ ሰጠው። ነጻ እንደማወጣቸው ምን ኃይል አለኝ እኔ ብሎ ሲያነጋግረው እግዚአብሔር ሰጥቶሃን ኃይሉን እግዚአብሔር ኃይሉን አሳድሮብሃል፣ አንተ ነጻ ታደርጋቸዋለሁ አለው። በምን አውቃለሁ አለው። በምን አውቃለሁ? መስዋዕት ልሰዋና መስዋዕቴን ካሳረክልኝ ኃይል እንዳደረብኝ እስራኤልን ነጻ እንደማደርግ በዚህ እንዳውቅ መስዋዕት ልሰዋ ጠብቀኝ አለው መልአኩን። ጌዲዮን ወዳውኑ ከበጎቹ አንዱን በግ ሳበና መስዋዕት ሰዋ፣ መስዋዕቱን አዘጋጀ። የእግዚአብሔር መልአክ በዘንጉ ቢነካው ጌዲዮን ያዘጋጀውን መስዋዕት ተቃጠለ ይላል። ከዘንጉ እሳት ወጥቶ መስዋዕቱን አቃጥሎለታል።
አሳረገ ማለት ነው።
አዎ መስዋዕቱ ማረጉን፣ ምክንያቱም እግዚአብሔር ኃይሉን እንዳሳደረበት ሊያስረዳው ነው መስዋዕቱን እንደተቀበለለት በቅዱሳን መላእክት አማካኝነት መስዋዕት እንደሚያድርግ ለመግለጽ ነውና በዘንጉ ሲነካው የጌዴዎንን መስዋዕት እሳት ከዘንጉ ወጥቶ መልአኩ በዛ በጢሱ በመስዋዕቱ ጢስ አረገ ይላል። መስዋዕቱን ይዞረታል አረገ ማለት ነው። መስዋዕቱን ጸሎቱን አሳረገለት ማለት ነው። ይሄን ብቻ አይደለም የማኑሄንም እንመልከት። የሶምሶን አባት የሶምሶን ምዕራፍ 13 አሁንም መሳፍንት 13 ላይ እንግዲህ ማኑሄ እና ባለቤቱ በመካንነት ይኖሩ የነበሩ ናቸው። የእግዚአብሔር መልአክ ከዕለታት በአንድ ቀን መጥቶ እስራኤልን ነጻ የሚያደርግ ከጎረቤት አስፈሪ ነገስታት ነጻ የሚያወጣ ጸጉሩን የማይላጭ የእግዚአብሔር ጸጋ ያደረበት ኃይለ እግዚአብሔር ከሱ ጋር የሆነ ልጅ ትወልጃለሽና ለመስዋዕት የማይሆነውን ነገር አሰር ገሰሱን ሁሉ እያግበሰበስ እንዳትመገቢ በማህፀን ገና ኃይሉ ያድርበታል ብሎ ነግሯታል። ይህንንም ለባለቤቷ ነገረችው ለማኑሄ። ድጋሜ ለማኑሄም ለባለቤቷም ተገልጾ እግዚአብሔር መልአክ እንደሚወልዱ ሶምሶን እንደሚወልዱ ኃያል ልጅ እንደሚወልዱ እስራኤልን ነጻ አድርጎ የሚመራ ልጅ እንደሚወልዱ ነግሯቸዋልና ማኑሄም ይህንኑ ጥያቄ ነው የጠየቀው። ይሄ ልጅ እንደሚወለድ ልጅ እንደምንወልድ በምን አውቃለሁ? መስዋዕት ልሰዋ ነው ያለው። መስዋዕት ሰዋ። የእግዚአብሔር መልአክ አሁንም ልክ እንደ ጌዴዎን መስዋዕቱን አሳረገለት። እንዲያምኑ ነው እንዲያምኑ መስዋዕቱን በዚህ እንዳሳረገለት እናያለን። ይህም ብቻ ሳይሆን ወደ ዘመነ ሐዲስ ስንመጣም በራእየ ዮሐንስ ምዕራፍ 8 ላይ የምናገኘው ቃል አለ።
አምስትም ይጀምራል
አምስት ላይም አለ ስምንት ላይም አለ። በበጉ ፊት ወደቁ እያንዳንዳቸውም በገናንና የቅዱሳን ጸሎት የሆነ የዕጣን የሞላበትን የወርቅ ዕቃ ያዙ። መጽሐፉንም ትወስድ ዘንድ ማኅተሞቹንም ትፈታ ዘንድ ይገባሃል፣ ታርደሃልና በደምህም ለእግዚአብሔር ከነገድ ሁሉ ከቋንቋም ሁሉ ከወገንም ሁሉ ከሕዝብም ሁሉ ሰዎች ዋጅተህ ለአምላካችን መንግሥትና ካህናት የሆኑ ዘንድ አደረግሃቸው። በምድርም ላይ ይነግሳሉ። ሊቃናት ናቸው። እንግዲህ ሊቃናት የሚላቸው ቅዱሳን መላእክትን ነው። እንግዲህ ታርደሃልና እያሉ ለእግዚአብሔር የቅዱሳንን ጸሎት እያሳረጉ ነው። በምድር ይነግሱ ዘንድ ክብራቸው ይነገር ዘንድ ማለት ነው። ቅዱሳን ስለ እግዚአብሔር የሞቱ ቅዱሳን፣ ስለ እግዚአብሔር መከራ የተቀበሉ ቅዱሳን፣ ስለ እነሱ ስል ስለ ምእመናን ስትል ስለ ወገኖች ስትል ታርደሃልና፣ ስለዚህ በምድር ዝናቸው ይነገር ዘንድ ቃል ኪዳናቸው ይነገር ዘንድ
ግሩም ዋናዋ ግን ምንድነች? በበጉ ፊት ወደቁ እያንዳንዳቸውም በገናንና የቅዱሳን ጸሎት የሆነ ዕጣን የሞላበትን የወርቅ ዕቃ ያዙ።
የወርቅ ጽንሐ ያዙ።
የቅዱሳን ጸሎት
በመላእክት
ወደ እግዚአብሔር ፊት እያሳረጉ
ነው። ወደ እግዚአብሔር ፊት እንደሚያደርግ ለመግለጽ ነው። የቅዱሳን ጸሎትና ዕጣን የሞላበት የወርቅ ጽንሐን ያዙ። ምዕራፍ 8 ላይ ይሄን ነው
የሚለው። 8 የሚሆነው ቁጥር 3 ላይ ሌላም መልአክ መጣና የወርቅ ጽንሐ ይዞ በመሠዊያው አጠገብ ቆመ። በዙፋኑም ፊት ባለው በወርቅ መሠዊያ ላይ ለቅዱሳን ሁሉ ጸሎት እንዲጨምረው ብዙ ዕጣን ተሰጠው።
ለቅዱሳን ጸሎት እንዲጨምረው
ጸሎታቸውን ከዕጣን ጢስ ጋር እያሳረገ ነው።
ከዕጣን ጢስ ጋር እንደሚያሳርግ ነው።
የዕጣኑም ጢስ ከቅዱሳን ጸሎት ሁሉ ጋር ከመላእክቶች በእግዚአብሔር ፊት ወጣ።
አዎ ቅዱሳን መላእክት በእግዚአብሔር ፊት ዘወትር እንደሚቆሙ ጸሎትን እንደሚያሳርጉ መስዋዕትን እንደሚያሳርጉ የቅዱሳን ጸሎት እንደሚያሳርጉ ሁል ጊዜ በእግዚአብሔር ፊት ለምልጃ ለጸሎት እንደሚቆሙ የቅዱሳን ጸሎት ለማሳረግ እንደሚቆሙ
ቅዱሳን መላእክት የቅዱሳንን ጸሎት ከቅዱሳን ተቀብለው ወደ እግዚአብሔር ያሳርጋሉ።
ሁልጊዜ ዘወትር በእግዚአብሔር ፊት የሚቆሙ ስለሆነ እግዚአብሔር
ያደርሳል። ቀጣዩ ጥያቄያችን ደግሞ ምንድን ነው? መልአኩ ቅዱስ ገብርኤል ለካህኑ ዘካርያስ ልጅ እንደሚወልድ ባበሰረው ጊዜ ማንነቱ ምን ብሎ የነገረው? እኔ በእግዚአብሔር ፊት የሚቆመው መልአክ ነኝ አለ። አንድ ሁለተኛ የማቴዎስ ወንጌል ምዕራፍ 18 ቁጥር 10
አዎ፣ ይህን የተናገረበት እንግዲህ ከነዚህ ከታናናሾቹ አንዱን የሚያቃልል አንዱን
እንዳትልቁ
የሚንቅ ቢኖር በአንገቱ የወፍጮ ድንጋይ አስረው ወደ ጥልቅ ባህር ቢያሰጥሙት ይቀለዋል ካለ በኋላ ከነዚህ ከታናናሾቹ አንዱን እንዳትንቁ እንዳታቃልሉ ተጠንቀቁ። ለምን? ዘወትር ጠባቂ መላእክቶቻቸው። እንደውም ቅዱሳን መላእክት ለአንድ ሰው ሁለት መላእክት ጠባቂ መላእክት እንዳሉት ነው እዚህ ላይ የሚገልጽልን። ለአንድ ሰው
በሰማያት ያለውን የአባቴን ፊት ያያሉና።
አዎ ጠባቂ መላእክት ተውቃቦቻቸው ነው የሚለው፣ ጠባቂዎቻቸው ማለት ነው።
በጣም ጥሩ ሲመምር። አሁን እኛ ምንድን ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሆነችም ሌሎች ጥንታውያን ኦርቶዶክስ በእግዚአብሔር ፊት መቆም የእግዚአብሔርን ፊት ማየት ምልጃ ነው። እስኪ ይህንን አብራርተው ለተመልካቾቻችን ያስረዱልን። የዕለቱ መርሃ ግብራችን እዚህ ላይ ይጠናቀቃል። ቀሪውን በቀጣዩ ሳምንት እንድትከታተሉ በአክብሮት እንጋብዛለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተመልካቾቻችን በነገረ መላእክት ርዕስ ላይ ባለፈው ሳምንት ያቀረብልናችሁን ታስታውሳላችሁ። ዛሬ ደግሞ ተከታዩን ክፍል እናቀርባለን። እንድትከታተሉን በአክብሮት እንጋብዛለን። ቅዱሳን መላእክት የቅዱሳንን ጸሎት ከቅዱሳን ተቀብለው ወደ እግዚአብሔር ያሳርጋሉ።
እግዚአብሔር ያሳርጋሉ።
መልካም።
ዘወትር በእግዚአብሔር ፊት የሚቆሙ ስለሆነ
እግዚአብሔር ያደርጋል። ቀጣዩ ጥያቄያችን ደግሞ ምንድነው? መልአኩ ቅዱስ ገብርኤል ለካህኑ ዘካርያስ ልጅ እንደሚወልድ ባበሰረው ጊዜ ማንነቱ ምን ብሎ የነገረው? እኔ በእግዚአብሔር ፊት የሚቆመው መልአክ ነኝ አለ። አንድ ሁለተኛ የማቴዎስ ወንጌል ምዕራፍ 18 ቁጥር 10 መድኃኒታችን ኢየሱስ ክርስቶስ ነው ይህን የሚናገረው።
አዎ፣ ይህን የተናገረበት እንግዲህ ከነዚህ ከታናናሾቹ አንዱን የሚያቃልል አንዱን
እንዳትንቁ
የሚንቅ ቢኖር በአንገቱ የወፍጮ ድንጋይ አስረው ወደ ጥልቅ ባህር ቢያሰጥሙት ይቀለዋል ካለ በኋላ ከነዚህ ከታናናሾቹ አንዱን እንዳትንቁ፣ እንዳታቃልሉ ተጠንቀቁ። ለምን? ዘወትር ጠባቂ መላእክቶቻቸው። እንደውም ቅዱሳን መላእክት ለአንድ ሰው ሁለት መላእክት ጠባቂ መላእክት እንዳሉት ነው እዚህ ላይ የሚገልጽልን። ለአንድ ሰው
በሰማያት ያለውን የአባቴን ፊት ያያሉና።
አዎ፣ ጠባቂ መላእክት አውቃቦቻቸው ነው የሚለው፣ ጠባቂዎቻቸው ማለት ነው።
በጣም ጥሩ ሲመምር። አሁን እኛ ምንድን ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሆነችም ሌሎች ጥንታውያን ኦርቶዶክስ በእግዚአብሔር ፊት መቆም የእግዚአብሔርን ፊት ማየት ምልጃ ነው። እስኪ ይህንን አብራርተው ለተመልካቾቻችን ያስረዱልን።
እንግዲህ በእግዚአብሔር ፊት መቆማቸው ለምን እንደሆነ ለአገልግሎት፣ ለምስጋና፣ ስለ ምእመናን፣ ስለ ሰዎች ልጆች ለመጸለይ፣ ዘወትር በእግዚአብሔር ፊት ሁል ጊዜ በእግዚአብሔር ፊት የሚጠፉ አይደሉም። ቅዱሳን መላእክት አገልጋዮች ናቸውና አገልጋይ ደግሞ ከእግዚአብሔር ፊት የሚጠፋ አይደለም። እንግዲህ እዚህ ላይ አሁን ያነበብነው አሁን የተነጋገርነው የማቴዎስ ወንጌል ምዕራፍ 18 ላይ እንዳውም ጠባቂ መላእክት ከኛ የማይለዩ ሁለት 12ቱን 12ቱን ሰዓት ተከፋፍለው በማለትና በሌሊት የሚጠብቁን መላእክት እንዳሉ የቤተ ክርስቲያናችን ታሪክ ቅዱሳት መጻሕፍት ያስረዱናል። አምላካችንም የገለጸው ለዚህ ነው። ከነዚህ ከታናናሾቹ እናንተ ታናናሾች ናቸው ብላችሁ ከምታስቧቸው የሰው ትንሽ የለውም፣ በተፈጥሮ እኩል ነው። ነገር ግን በሀብት ሊሆን ይችላል፣ በስልጣን ሊሆን ይችላል፣ በእድሜ ሊሆን ይችላል፣ ትንሾች ናቸው ብላችሁ አንዱንም እንዳትንቁ ተጠንቀቁ። ጠባቂ መላእክቶቻቸው ዘወትር በሰማያት የአባቴን ፊት ያያሉና ማለት በአባት ፊት የፊት ይቆማሉና እንዳያስቀስፏችሁ፣ እንዳያስፈርዱባችሁ ማለት ነው። እንዳያስፈርዱባቸው
ስለ ቅዱሳን መገፋት ይከራከራሉ በእግዚአብሔር ፊት።
አዎ ይከራከራሉ።
የሐዋርያት ሥራ ምዕራፍ 12 ላይ ሄሮድስ ሐዋርያው ያዕቆብን አስገደለ። በዚህ አይሁድ ተደሰቱ፣ አመሰገኑት። ደስ ሲላቸው አይቶ ጴጥሮስን እስር ቤት ጨመረው።
አዎ፣ በማግስቱ ሊያስገድለው ይላል። እንደውም አራት ግሩፕ ተከፋፍለው የሚጠብቁት ሰራዊት እጁን እግሩን ታስሯን ጴጥሮስ እንግዲህ ለአንድ ሰው በጣም የሚገርም እኮ ነው የሰው ጭካኔ። እጁን እግሩን በሰንሰለት በእግር ብረት እጁንም በሰንሰለት ታስሮ በአራት ግሩፕ ሌሊት እየተከፋፈሉ የሚጠብቁት ሌሎቹ ሲተኙ ሌሎቹ በርትተው የሚጠብቁት ወታደሮችን 16 ወታደሮችን እሱን ከመካከል አድርገው እንዲጠብቁ ታዞ ነበረ። በዚያ ሌሊት የእግዚአብሔር መልአክ ወደ ሊቀ ሐዋርያት ወደ ቅዱስ ጴጥሮስ መጣ። ጎድኑን ነካ አደረገ ነው የሚለው በበትረ መስቀሉ ነካ አደረገና ጴጥሮስ ተነስ ተከተለኝ አለው ተከተለኝ ሲለው የቅዱስ ጴጥሮስ የእጁ ሰንሰለት የእግሩ ብረት ወልቆ ቀልጦ ወደቀ እንዴ እግዚአብሔር ቅዱሳን መላእክት ሰዎች ልጆች እንዴት እንደሚረዱ እንዴት እንደሚታደጉ እዚህ ላይ ነው የምናየው እምነት ላላቸው ቅዱስ ጴጥሮስ የታሰረው ወንድሙ ያዕቆብ ማለት ነው ሐዋርያው ያዕቆብ የተሰየፈው ስለ ኢየሱስ ክርስቶስ የባህሪ አምላክነት ሲመሰክር ነው አሁን ጴጥሮስም የታሰረው ስለ አምላክነቱ ሲመሰክር ነውና የእግዚአብሔር መልአክ ተነስ ተከተለኝ ስለው በሌሊት እነሱን አዚም ጥሎባቸው አንሰራዊቱ እነዛ የሚጠብቁትን ወታደሮች አሁን የእጁ ሰንሰለት የእግሩ ብረት ወልቆ ወደቀ በሩም ማንንም ሳይከፍተው ተቆልፎ የነበረው የብረቱ በር ኃያሉ በር ኃይለኛ በር ነው ተብሎ ይገመት የነበረው ማንንም ሳይነካው ተከፈተ ይላል የእግዚአብሔር መልአክ እየመራ ወደ ሜዳ ወሰደውና ከዛ በኋላ ተሰወረው ሰዎች ማለት ነው ቅዱሳን ሐዋርያት ከሐዋርያትም ኩሌቶቹ ሌሎችም 120 ቤተሰቡ በአንድ ቤት ተቀምጠው ስለ ቅዱስ ጴጥሮስ ስለ ቤተ ክርስቲያን ይጸልዩ ነበር ሊቀ ሐዋርያው ቅዱስ ጴጥሮስ በመታሰሩ ማርያቸው በመታሰሩ ይጸልዩ ነበር በአንድነት ሆነውና ቅዱስ ጴጥሮስ ከእስር ቤት አመልጦ የእጁ ሰንሰለትና የእግሩ ብረት ወልቆለት የእግዚአብሔር መልአክ መርቶ ስለወጣው ከፍቶ ስለወጣው ወደዛ ምእመናን ወዳሉበት ቤት ሄዶ ቋረቋረ ቤቱን አንዷ ፈጣኗ ወጣት ሄደችና ጴጥሮስ እንደሆነ አይታ ነገረቻቸው እንዴ እንዴት ጴጥሮስ ነው ተያለሽ በስንት ወታደሮች ተከቦ እየተጠበቀ አብደሻለኑ ነው ያሏት አሁንም ደግሞ ቋረቋረና ገብቶ ሰላምታ ሰጠው ምንድነው ያለው ቅዱስ ጴጥሮስ መልአኩ ካወጣው በኋላ በእውነት እግዚአብሔር መልአኩ ልኮ እንዳዳነኝ ዛሬ አወቅኩ ልክ እንደ ነብዩ ዳንኤል ነብዩ ዳንኤልም ከዋነኞቹ አለቆች አንዱ መልአክ ሚካኤል ሊረዳይ መጣ ነው ያለው እግዚአብሔር መልአኩ ልኮ ያንበሶችና ዘጋ ነው ያለው ቅዱስ ጴጥሮስም የእግዚአብሔር መልአክ እንዳዳነው እንደታደገው እግዚአብሔር የላከው መልአክ እንዳድነው እንድጠብቀው እንድረዳው የላከው መልአክ እንዳዳነው ስለተረዳ በእውነት እግዚአብሔር መልአኩ ልኮ ከሄሮድስና ከአይሁዳውያን እጅ እንዳዳነኝ ምክንያቱም ሲነጋ ሄሮድስ ለአይሁድ አቅርቦ ሊያሰይፈው ነበር ሊያሰቅለው ነበር ከሄሮድስና ከአጋሮቹ ከአይሁድ የእግዚአብሔር መልአክ እንዳዳነኝ ዛሬ አወቅኩ ብሎ የእግዚአብሔር መልአክን አዳኝነት የእግዚአብሔር መልአክ ወደሱ ተልኮ እንደረዳው እንዳዳነው መስክሮለታል ግሩም ነው መምህር በጣም ጸሎትን ማሳረግ ሰዎችን መርዳት ለሰዎች ፈጥኖ መድረስ እግዚአብሔር ባዘዛቸው መንገድ ሰዎችን ከልዩ ልዩ ፈተና ማዳን እንደሚችሉ ነው የምንረዳው
ግሩም ነው መምህር የሚገርመው ነገር አሁን እዚህ ላይ ደግሞ የምናየው ምንድነው ሄሮድስ የጥሪዮስና የሲዶዳን ሰዎች መጥቶ ሊያነጋግሩት ንግግር ባደረገ ጊዜ እግዚአብሔር ሊቀጣው ወዶ የለም ይሄ ቃል የእግዚአብሔር እንጂ የሰው ዳ አይደለም ማለት ለእግዚአብሔር ክብር ስላልሰጠ መልአኩ መጣው በትል ተበልቶ
ሞተ ይላል
ክፎችን ይቀስፋ ይቀጣል
አዎ
መልካም አድራጊዎችን ይማርካል
አዎ እዚህ ላይ ምንድነው መልአከ ማአት የማአት መልአክ አለ የምህረት መልአክ አለ ይላሉ እንግዲህ መላእክተ ማአት ለማአት የሚታዘዙ ለመቅሰፍት የሚታዘዙ መላእክት እንዳሉ መጽሐፍ ይናገራል ነገር ግን ደግሞ አንዱ መልአክ የምህረት መልአክ የሆነው መልሶ የማአት መልአክ እንደሚሆን ይነገራልና ለምሳሌ ሰብአ ተካተነ ሲያጠፋ ኖህን ከማይ አይ ከጥፋቱ ያዳነው መልአክ ሰብአ ተካተን ደግሞ ምን ሆኖባቸዋል
አጥፊ
ለኖህ የምህረት መልአክ የሆነው ለሰብአ ተካት የማአት መልአክ ሆኖባቸዋል ሎጥን የምህረት መልአክ ተሆነው ከዛ ከሰዶምና ከገሞራ ያወጡት የምህረት መልአክ ለሰባ ሰዶም ምን ሆነውባቸዋል ደግሞ የማአት መላእክት ሆነውባቸዋል ይሄ ማለት ምንድነው እግዚአብሔርን የሚያገለግሉ ምእመናንን የምህረት መላእክት ሆነው ሲላኩ እግዚአብሔርን የሚያሳዝኑትን ደግሞ የማአት መላእክት ሆነው ይቀስፋሉ ስለዚህ ሄሮድስ ለእግዚአብሔር ስላልተገዛ እሱም አለመገዛቱ ብቻ አይደለም ለእግዚአብሔር የሚገዙትን እግዚአብሔርን የሚያገለግሉትን ስለ እግዚአብሔር የሚመሰክሩትን እነ ቅዱስ ጴጥሮስን እና ቅዱስ ያዕቆብን ሐዋርያትን ምእመናንን ስላሳደደ ለእግዚአብሔር ክብር ስላልሰጠ የእግዚአብሔር መልአክ በደው የመጣው ተቀስፎ ነው ተበልቶ ሞተ
ራሱ መልአኩ ቅዱስ ገብርኤል ለእመቤታችን የምህረት መልአክ ለዘካርያስ መጣው አነስ ቢልም የቅጣት መልአክ ሆኖበታል
አዎ ነገሩን ስላልተቀበለ ነገሬን ስላልተቀበለ ለጊዜው ይሄ ምልክት የሆነው ዘንድ ነው እንግዲህ የማአት መልአክ ባንለውም እዛ ላይ ለዘካርያስ የማአት መልአክ እንኳን ባንለው ያው ለመለከት ይሆንህ ዘንድ አንደበትህ ድዳ ይሆናል ብሎታል ሆኗል።
አዎ ሌላው ደግሞ ምንድነው መላእክቱን ስለአንተ ያዛቸዋል እግሮችህም በድንጋይ እንዳይሰነካከሉ በእጆቻቸው ያነሷል አለ። ይሄ እኮ ድንጋይ የተባለው ነገር ምንድነው ሰው በቀደመ ጸጋው ፍጥረታትን የመግዛት ኃይል አቅም ስልጣን ነበረው ሲወድቅ ግን አልሆነም በጸጋ ተመልሶ ደግሞ ያገኙትም አሉ። ቅዱሳን መላእክት ግን ከእኛ ጋር ሲሆኑ ፍጥረታት ይገዛሉ። ጴጥሮስና መልአኩ ቅዱስ ገብርኤል በላኩ ሲሄዱ የብረቱ በር ተከፈተውን ነው እውቀት አለው እንዴ ለባይት ለፍሳለች ብረት ለቅዱሳን ግዑዙ ነገር እውቀት ይሰጣል ሰተትሎ ተከፈተ
ፍጥረታት ይታዘዛሉ።
ሁለተኛ እሳት ተፈጥሮ ማቃጠል ነው ባህሪው። ከመላእክቱ ቅዱስ ገብርኤል ጋር ሰለስቱ ደቂቅ ሲገኙ እሳቱ ምን ሆነ አልበል ነበር ግን አልበላቸው እንደውም የታሰሩትበትን ገመድ በጠሰ። አራብስት ስራቸው መብላት ነበረ። መላእክቱ ስለተገኘ ከዳንኤል ጋር ምን ሆኑ እንደ ድመት ሆኑ ያሉን ቅድም አይደለም። ስለዚህ የቅዱሳን መላእክት ከእኛ ጋር መሆን በጣም 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 ወሳኝና አስፈላጊ ነገር ነው።
እግዚአብሔር ማለት ሰው ለእግዚአብሔር ሲገዛ ሰው እግዚአብሔርን በፍጹም ኃይማኖት ሲያመልክ ቅዱሳን መላእክት ከሱ ጋር ይኖራሉ። ቅድም እንዳየነው እንደ አጥር እንደ ቀጥር ሆነው
ይታየን መላእክ እግዚአብሔር
እንደ አጥር እንደ ቀጥር ሆነው እግዚአብሔርን ለሚያመልኩ ሰዎች እግዚአብሔርን ለእግዚአብሔር ለሚገዙ ሰዎች ለእግዚአብሔር ለሚታዘዙ ሰዎች በዙሪያቸው ይቆማሉ። ቅዱሳን መላእክት በዙሪያቸው ይቆማሉ። መላእክት ከኛ ጋር ከሆኑ ደግሞ ለእግዚአብሔር ከታዘዝ መላእክት ከኛ ጋር ናቸው። ከዛ በኋላ ሁሉም ነገር ይታዘዛል ሁሉም ነገር ይታዘዛል።
ግሩም ነው። ቀጣዩ ጥያቄያችን ደግሞ የሚሆነው መምህር ምንድነው ተከራካሪዎቻችን ቅዱሳን መላእክት ኃጢአተኞችን ኃጢአት ሰርተው ንስሐ እንዲገቡ ወደ እግዚአብሔር እንዲመለሱ ቅዱሳን መላእክት አያማልዱም በመከራቸው ጊዜ ማልደው አያድኗቸውም ይላሉ። የቅዱሳን መላእክት ነገረ ምልጃን ሲንደም ከሉቃስ 13 ላይ ያቺ በወይን መሃል የበቀለችው በለስ ንቀላት ያለው እንዴት ነሷ ታሪኩ?
አሁን እንግዲህ እቺ ያው በመሳሌ ነው አምላካችን ሲያስተምር አንድ ሰው የወይን ቦታ ነበረውና ብዙ አደረገላት ወይኑን እንግዲህ የሚያስፈልገውን ነገር እንክብካቤ ያደረገላት ከዛ ፍሬ ሲፈልግባት አላገኘባትም ፍሬ ሲመለከትባት አላገኘባትም። ከዚህ በኋላ እቺ ወይን ምድራችንን እንዲሁ እንዳታወዝን ንቀላት ቁረጣት አለው ጠባቂውን ወይኑ ባለቤት እቺን ወይን አስወግዳት ምክንያቱም እቺን በለስ አስወግዳት ምድራችንን ከመይታ አጽርዕ ምድረነ እንዱሁ ሌላ ፍሬ የሚያፈራ ዛፍ እንዳይተከልባት ቦታውን ይዘዋለችና አስወግዳት አለው። ጠባቂው ግን ምንድነው ያለው እድጋ እግዚኦ አቤቱ የዘንድሮን ተዋት ላመይ መጻም እስከሚቀጥለው አመት ድረስ እባክታገሳት በውስጧ የሚያስፈልጋትን ማዳበሪያ ሌላ አፈር አምጥቼ አስተካክፋታለሁ እኮተኩታታለሁ የዘንድሮን ተዋት የሚቀጥለው አመት ላይ ካላፈራች ያን ጊዜ እናስወግዳታለን ብሎ ጠባቂው የወይኑ ጠባቂ የወይኑን ባለቤት ማለደው ይላል። የወይኑ ባለቤትም እንግዲህ ለአንድ አመት እንድታገሳት ወስኗል። የሚጠብቃት በቃ የሚያስፈልገውን ነገር አደርግላታለሁ እስኪ ድጋሜ ወእኩ ድኩአታይቲሃ ፍጉን ማዳበሪያውን እጨምርባታለሁ አስፈልጊውን ነገር እንክብካቤ የበለጠ አደርግላታለሁ የሚቀጥለው አመት ላይ አፍርታ ካልተገኘች አን ጊዜ እናስወግዳታለን የዘንድሮን ግን ታዋት
ብሎ ለመነ
ብሏል። ይሄ በወይን የተመሰለው የሰው ልጅ ነው። በወይን የተመሰለ ብዙ ጊዜ
ወይን በበለስ የተመሰለ አጋጠኛ ጻድቅ ሰው
አዎ በወይን የተመሰለ በበለስ የተመሰለ በተክል የተመሰለ የሰው ልጅ ነውና በጠባቂው የተመሰለ ወይኗን በለሷን በሚጠብቅ ጠባቂ የተመሰለው ደግሞ ቅዱሱ መልአክ ነው የእግዚአብሔር መልአክ ነው የሰው ልጆች የሚታደግ የሚጠብቅ መልአክ ነውና የዘንድሮን ተዋት ማለት ያላፈራ በለስ ወይም ያላፈራቸው ወይን የተባለች የሰው ልጅ ነው
እነት ነው
ፍሬ ስነ ምግባር ነው። ፍሬ የሃይማኖት ፍሬ አለማፍራትን የሚገልጽ ነውና እግዚአብሔር ሰዎችን ሲቆጣጠር ሰዎችን ለክብር እግዚአብሔርን አገልግለው መልካም ስራ ሰርተው ክብሩ እንዲወርሱ ነው የፈጠረ የሰው ልጆች። ፍሬ ይጠብቅባቸዋን ይፈልግባቸዋን። ፍሬ በማያገኝ ሰዓት እንግዲህ መልአኩን ቅሰፋቸው ይላል። ፍሬ የማያፈሩትን መልካም ስራ የማይሰሩት
ስለዚህ ማልዶ አዳነ
የእግዚአብሔር መልአክ እስኪ የዘንድሮን ተዋቸው እያለ እንደሚማልድልን የዘንድሮን ተዋቸው፣ የሚቀጥለው ዓመት ላይ ንስሐ ገብተው መንፈሳዊ ፍሬ አፍርተው ሊገኙ ይችላሉ። የማይመለሱ ከሆነ ግን ልክ እንደ ሄሮድስ ያን ጊዜ እናስወግዳቸዋለን። ይህ ምንድነው? የቅዱሳን መላእክትን ምልጃ ነው የሚያስረዳን አምላካችን በምሳሌ ሲያስተምር
ምንድነው? እግዚአብሔር በታሪክ በምድር ላይ የበለስ ፍሬ፣ የወይን ፍሬ፣ የኩርንችት ፍሬ ለቅማል ብሎ መጥቶ ያውቅም።
አዎ።
ቀጣዩ ነገር ደግሞ ሌላስ የቅዱሳን መላእክትን ምልጃ የሚያሳይ የመጽሐፍ ቅዱስ ክፍል ምን አለ?
እንግዲህ የቅዱሳን መላእክት ምልጃ ያው አሁን እንዳልነው ነው እኮ ቅዱሳን መላእክት
ዘካርያስ ራሱ 1:12 ላይ ያለው ነው ግልጽ አይደለም?
ልክ ነው።
ሲምበሱን ይንገሩ ነው። በዚያን ጊዜም ከኔ ጋር ይነጋገር የነበረው መልአክ አቤቱ ሰባ ዘመን የተቆጣቸውን የኢየሩሳሌም ከተማ የማትምራቸው እስከ መቼ ነው
የማትምራቸው እስከ መቼ ነው እያለ እንግዲህ አሁን በዘመነ ብሉይ አጠቃላይ የቅዱሳን መላእክትን ስናይ ቅዱሳን መላእክት ለሰው ልጆች እንደ ታላቅ ወንድሞች ሆነው ነው የሚያገለግሉና የሚያስቡልን ይላል። ቅዱሳን መላእክት እንደ ታላቅ ወንድም፣ ሰዎች እንደ ታናሽ ወንድም ነው የምንመሰለው። በመጻሕፍት ሐተታ በአባቶቻችን ሐተታ ታላቅ ወንድም ታናሽ ወንድሙን አባቱ ሲቆጣው ሲገስጸው አባቱን ይማልድለታል። ተው ስላላወቀ እኮ ነው እንደዚህ ለግርፋት የበቃው ስላላወቀ ነው ብሎ አማልዶ አባቱን ሸምግሎ ለታናሽ ወንድሙ በማዘኑ ምክንያት ከአባቱ ማልዶ ያስታርቀዋል፣ ከቅጣት ያድነዋን ታላቅ ወንድም። እንግዲህ ይህንን የቅዱሳን መላእክት ለሰው ልጆች ምን ያህል እንደሚያዝኑ ምን ያህል እንደሚማልዱም ሰዎች ደግሞ ከእግዚአብሔር ጋር ሲታረቁ ምን ያህል ደስ እንደሚላቸው ቅድም ባነሳ ነው በማቴዎስ ወንጌል ምዕራፍ 18 ላይ አይተናን አደለ? ስለ አንድ ሀጥ ንስሐ መግባት በመላእክት ከተማ ምን ይሆናል ነው የሚለው።
ደስታ
ይደረጋል። ይሄ እኮ እነሱ እኮ ይማልዳሉ። መማለዳቸውን ለሰው ልጆች ርኅራኄያቸውን ነው የሚያሳየ፣
መዳናቸውን ነው የሚፈልጉት።
አምላካችን በተወለደበት ዕለት በቤተልሔምስ ምንድን ነው ያሉት? ስብሐት ለእግዚአብሔር በሰማያት ወሰላም በምድር፣ በሰማይ ለእግዚአብሔር ምስጋና ይሁን በምድርም ለሰው ልጆች እርቅ ተጀመረ። ደስታቸውን እኮ ነው እየገለጹ ያሉት።
እውነት ነው።
ስለዚህ የሰው ልጆች እንዲጎዱ አይፈልጉም፣ ይማልዳሉ። አቤቱ የዘንድሮን ተዋት ምልጃቸውን የሚገልጽ ነውና እንደ ታላቅ ወንድም ሆነው ለታናሽ ወንድሞቻቸው ለእኛ፣ ምክንያቱም ክብሩን እንድንወርስ ከእነሱ ጋር የተፈጠርነው ከሥነ ፍጥረታት መካከል መላእክትና ሰዎች ነን፣ የምስጋናቸው ተሳታፊዎች ነን። ምስጋናችንም አንድ ነው። ዛሬ የምናመሰግንበት ምስጋና ቅዱስ ያሬድ ከመላእክት የሰማውን አይደለ? እንደ ወደዚህ አምጥቶ ቅዱሳን መላእክት ጋር እኮ ነው አብረን የምንዘምረው። የእነሱን ምስጋና እኮ ነው ምስጋና አድርገን ፈጣሪያችንን የምናመሰግነውና
መልካም። ስለዚህ ዘካርያስ 1:12 ሰባ ዘመን የተቆጣቸውን ኢየሩሳሌምና ይሁዳ ከተሞችን የማትምራቸው እስከ መቼ ነው ሲል ውጣና በሚያጽናና ቃል ተናገር አለው።
አዎ መልአኩ ውጣና በሚያጽናና ቃል ተናገር አለው።
አዎ ስበክ፣ እንዲህም በል የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እኔ በታላቅ ቅንዓት በኢየሩሳሌምና በጽዮን ቀንቻለሁኝ፣ ክፋትን ስላገዙ ባልተሸከሩት አሕዛብ ላይ እንዲልና ቤቴ ይታነጻል፣ በምሕረት ተመልሻለሁ ይላል። ይቅር አለ በመልአኩ ምልጃ።
አዎ በመልአኩ ምልጃ፣ ምክንያቱም ስለ ቤቱ ቀንቷን የሚመሰገንባት ወልድየ ዘበኩሬ እያለ የበኩር ልጆች እያለ የሚወዳቸው ልጆቹ ሕግ የሰራላቸው ናቸውና እስራኤላውያን። አሁን ቤተ መቅደሱ ፈራርሷን የሚመሰገንባት ኢየሩሳሌም ፈራርሳለች። ስለዚህ አሁን እመልሳችኋለሁ ማለት ነው። ይህንን ግን እንዲመልሳቸው ማን ነው ያነጋገረው?
መልአኩ ነው፣
የእግዚአብሔር መልአክ ነው። እስከ
መጋቢ ቅዱስ ሚካኤል
ትልባ ያትላቸው ምን እያለ እስራኤልንስ ከግብፅ እየመራ ያወጣው ማን ነው?
መልአኩ ነው።
በደመና እየመራ መንገዱን እየጠረገ ጎዳናውን እየጠረገ ከፈርዖን ሰራዊት ያዳናቸው እኮ የእግዚአብሔር መልአክ ፈነወ መልአኩ ወአድኀኖሙ እኮ እየማለደ ነው። ከእግዚአብሔር መና ከደመና እያወረደ
መልአኩ ልኮ አዳናቸው። ተከራካሪዎቻችን ምን ይላሉ? ቃላትን እንደ ጊዜ ግብራቸው አይተረጉሟቸው። ቃላት የያዙት ጽንሰ ሐሳብ ምን እንደሆነ እንዳይታወቅ ድብብስብስ አድርገው መዳን በሌላ የለም በኢየሱስ ክርስቶስ ነው ይላሉ። እንዴ ይኸው መልአኩ ተልኮ ሲያድን አየን። 3 ደቂቅን መልአኩ ተልኮ እዚህ ዘካርያስ 3 ላይ እርሱም ታላቁን ካህን ኢያሱን በእግዚአብሔር መልአክ ፊት ቆሞ አሳየኝ። ሰይጣን የሚከሰው ዘንድ በስተቀኙ ቆሞ ነበር። እግዚአብሔርም ሰይጣንን፣ ሰይጣን ሆይ ኢየሩሳሌምን የመረጠ እግዚአብሔር ይገስጽህ፣ በውኑ ይህ ከእሳት የተነጠቀ ትንታግ አይደለምን አለው። ኢያሱም እድፋም ልብስ ለብሶ በመልአኩ ፊት ቆሞ ነበር። እርሱም መልሶ በፊቱ የቆሙትን እድፋሙን ልብስ ከእርሱ ላይ አውልቁ አላቸው። እነርሱም እነሆ አበሳህን ከአንተ አርቄአለሁ፣ ጥሩ ልብስም አለብስሃለሁ አለው። ደግሞም ንጹሕ ጥምጥም በራሱ ላይ አድርጉ አለ። እነርሱም በራሱ ላይ ንጹሕ ጥምጥም አደረጉ፣ ልብሱንም አለበሱት። የእግዚአብሔር መልአክ በአጠገቡ ቆሞ ነበር። ሰይጣን ይከሳል፣ የእግዚአብሔር መልአክ ግን በአጠገቡ የቆመው ጠበቃ ማላጅ ሆኖለት ነው።
አዎ፣ ታዲያ እንግዲህ የመናፍቃኑ አባባል ምንድን ነው? እኛም እኮ አሁን ቅዱሳን መላእክት ከማን ተልከው ነው አዳኑን የምንለው?
ከእግዚአብሔር ዘንድ።
አዎ፣ ዳንኤልም የተናገረው ይሄ ነው። አገልግሎታቸው እግዚአብሔርን ለማገልገል እግዚአብሔርን ለማመስገን ተፈጥረዋል። ሰዎችንም ደግሞ እንደሚያድኑ ቅዱሳን መጻሕፍት ይነግሩናል። እግዚአብሔር ከማን እየተላኩ?
ከእግዚአብሔር።
እግዚአብሔር መልአኩን ልኮ አዳነኝ። ዛሬ እግዚአብሔር መልአኩን ልኮ የአንበሶችን አፍ ዘጋ። መልአኩን ልኮ እንዳዳነኝ ዛሬ አወቅኩ። ማን ነው ላኪው? ከእግዚአብሔር ዘንድ እየተላኩ ነው። ደግሞ እግዚአብሔር ያከበረውን እዚህ ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 8 ቁጥር 34 ላይ ነው እግዚአብሔር ያከበረውን ማን ያቃልላል? እግዚአብሔር ከፍ ከፍ ያደረገውን ማን ያዋርዳል?
እውነት ነው።
እግዚአብሔር ነው ለሰው ልጆች አገልግሎት እንዲሰጡ ሰዎችን እንድታደጉ ሰዎች ደግሞ አማልዱን፣ እርዱን፣ ጠብቁን እያልን እንድንማጸንባቸው የእግዚአብሔር አገልጋዮች። ምክንያቱም ዋናው ዓላማ ምንድን ነው? ቅዱሳን መላእክትና የሰው ልጆች አንድ ሁነን የእግዚአብሔርን ክብር ለመውረስ ስለተፈጠር ብቻቸውን ክብርን ለመውረስ አይፈልጉ።
እውነት ነው።
አዎ፣ እንደው ከዚህም መማር ያስፈልገናል በእውነት። ዛሬ ዓለማችን እኔ ብቻ ደስተኛ ልሁን፣ እኔ ብቻ ይድላኝ፣ እኔ ብቻ ይመርብኝ፣ እኔ ብቻ ልብላ ልጠጣ፣ እኔ ብቻ ዓለሙን ልቆጣጠረው ነው የምንለው አይደለ? ቅዱሳን መላእክት ግን እኛ ምንም እንኳን መፈጠራቸው ሰዎችንም ለማገልገል ጭምር ቢሆን እንኳን እኛ እንግዲህ ሕጉን አፍርሰናል። ሕጉን ካፈረሱ ከእኛ በፈቃዳቸው ነው የተለዩት። እኛ ጋር ለመውረስ የማያልፈውን ክብርና ጸጋ መውረስ ካልፈለጉ እኛ ምን አገባን አላሉ። ስለ እኛ ከእግዚአብሔር ጋር ተጣልተን ስለ መኖራችን፣ በኃጢአታችን ስለ ማመረካችን፣ ስለ እስራኤላውያን በባቢሎን ምርኮ በነበሩበት ጊዜ እስከ መቼ ድረስ ይቅር አትላቸውም? ወደ ቦታቸው ስለምን አትመልሳቸውም እያሉ እግዚአብሔር ደግሞ ሲልካቸው በደስታ በስርዓቱን ይዘው ክብሩን ለመውረስ አንድ ሆነን ከእነሱ ጋር እንድንወርስ ይናፍቃሉ። ለዚህም ነው አምላካችን በተወለደበት በቤተልሔም በዕለተ ልደቱ ስብሐት ለእግዚአብሔር ሰማያት፣ ለእግዚአብሔር ምስጋና ይገባል፣ በምድርም ለሰው ልጆች እርቅ ተጀመረ እያሉ ዮም ሀደ መሬተ ኮኑ መላእክት ወሰብ ከመ ይሰብሕ ወለ ክርስቶስ ከእረኞች ጋር አንድ ሆነው የእግዚአብሔርን የመወለድ ምክንያቱም ዓለም ይናፍቀው የነበረው የኢየሱስ ክርስቶስን ሰው መሆን ነው አደለ? ሰው ሆኖ በደሙ ፈሳሽነት ዓለምን ያድን ዘንድ በገባው ቃል ኪዳን መሰረት ይህንን ያውቃሉ ቅዱሳን መላእክት። መቼ የሰው ልጆች ከመከራ ወጥተው ከዲያብሎስ ቅኝ ግዛት ከሲኦል ወጥተው ወደ ቀደመ ደስታቸው መቼ ተመልሰው መቼ በምስጋና ከእኛ ጋር አንድ ሆነው እያሉ ይናፍቁ ስለነበረ እረኞች ወዳሉበት ሄዶ የምስራች እነግራችኋለሁ፣ ዛሬ በዳዊት ከተማ አዳኛችሁ ተወልዷን፣ አምላካችሁ ተወልዷን፣ ደስ ይበላችሁ፣ ዛሬ ወደ ህይወታችሁ ትመለሱ፣ ጊዜው ደርሷን እያሉ መልካም የምስራችን የነገራቸው እንግዲህ የምስጋናቸው ተካፋዮች የክብራቸውም አብረን ክብሩን የምንወርስ ስለሆን ለዚህ ነው ማለት ነው።
ቅድም ያልኩት ምንድን ነው? ይሄ ቃላትን ያምታታሉ ያልኩት እኔ እንድንበት ዘንድ ከሰማይ በታች የተሰጠ ስም የለምና የዕለተ ዓርቡን በመስቀል ላይ መድኃኒታችን ኢየሱስ ክርስቶስ የሰራውን ታሪክ ከዚህ ጋር አንጥተው ትርምስምስ ያደርጉታል። እነሱ ማዳን መርዳት ይሄ ነው የተገለጸው ነው፣ ያ ሌላ ነው።
እሱ በደሙ ፈሳሽነት ማዳኑና እንግዲህ ከእሱ አስቀድሞ እኮ አምላካችን
ሌላ አዳኝ የለም እያሉ ህዝቡን እኮ እንትን የሚሉት ግን ያው ስለ እሱ ደቂቅ መልአኩ ወርዶ አዳነ።
እኮ ማዳን ከልዩ ልዩ ፈተና ከልዩ ልዩ መከራ ማዳን ነው። አምላካችን እሱን የሚለው ምንድነው? በደሙ ፈሳሽነት የተዘጋውን በር የከፈተ የኢየሱስ ክርስቶስ ደም መሆኑን ለመግለጽ ነው። ከዚህ በኋላ ቅዱሳን መላእክት በመስጋና እንደሆነናል የሰው ልጆች ይማልዳሉ። ኢየሱስ ክርስቶስ በደሙ ፈሳሽነት ገነትን ከፍቷል፣ የታሰሩትን ፈትቷል። አሁን ቅዱሳን መላእክት በመልጃቸው ይረዱ ወደ ተከፈተው በር ለማስገባት ድጋሚ ወደዛ ወደ መከራ ዓለም እንዳንሄድ በመልጃቸው ይረዱናል።
ግሩም ነው። ሌላ አንድ ነገር ደግሞ የቅዱሳን መላእክት ምልጃ አንድ የመጽሐፍ ቅዱስ ክፍል አነባለሁኝ። መጽሐፈ ኢዮብ ምዕራፍ 33 ቁጥር 23 የቀናውን መንገድ ለሰው ያስታውቀው ዘንድ ከሺህ አንድ ሆኖ የሚተረጉም መልአክ ቢገኝለት እየራራለት ቤዛ አግኝቻለሁና ወደ ጉድጓድ እንዳይወርድ አድነው ቢለው ሥጋውን እንደ ሕፃን ሥጋ ይለመልማል፣ ወደ ግብዝናውም ዘመን ይመለሳል፣ ወደ እግዚአብሔር ይጸልያል፣ እርሱም ሞገስን ይሰጠዋል፣ ፊቱንም በደስታ ያሳየዋል፣ ለሰውም ጽድቁን ይመልስለታል። ምንድን ነው አሁን እዚህ ጋር የምናየው ነገር? ሁለት ነጥቦች ነካለሁኝ። ከሺህ አንድ ሆኖ የሚተረጉምለት መልአክ አለ። ይህ የሚያስረዳ ምንድን ነው? እግዚአብሔር የታመመውን ሰው የቋንቋ ስለማይሰማ መልአክ ይተረጉማል እንዴ? የሚማልድ ነው የሚለው ኒው ኢንተርናሽናል ቨርዥን ኤንአይቪ እንግሊዝኛ መጽሐፍ ቅዱስ ሚዲያተርን አማላጅ ነው የሚለው። የእኛዎቹ መላሾች ምን ነው የሚተረጉምለት? ሁለተኛው ደግሞ ምንድን ነው? ወደ ጉድጓድ እንዳይወርድ አድነው ሚል አለ። አድነው ማለት ነው
እንግዲህ ይሄ መጽሐፍ ቅዱሱ አመላለስ ግዕዙን ተከትሎ የሄደ አይደለም። እንደው ስለዚህ እዚህ ላይ መወያየቱ ብዙ አስፈላጊ ባይሆንም የቤተ ክርስቲያናችን ሊቃውንት የተረጎሟቸው እንግዲህ የዚህ የመጽሐፍ ቅዱሱ እናቱ የአማርኛው እናት ግዕዝ ነው። ግዕዙን ተከትሎ የሚሄድ አይደለምና
ወደ ነጥባችን እንምጣና መልአኩ እዚህ ጋር እያደረገ ያለው ነገር ምንድን ነው? ድርጊቱ እዚህ ጋር
የሚማልድለት ማለት ነው። የሚማልድለት ቢገኝ ሰውነቱ ይለመልማል፣ ይጸልያል፣ ጸሎቱ ይሰማል።
አድነው ቢለው አለ እኮ ደግሞ
አድነው ቢለው ማንን? አዳኙ ማን ነው?
እግዚአብሔር።
እግዚአብሔር
እውነት ነው።
ማላጁ ማን ነው? እዚህ
መልአኩ ነው።
መልአኩ የእግዚአብሔር መልአክ እግዚአብሔርን አድነው ወዳጅህ ነው ቢለው ቢማልድለት ሰውነቱ ይለመልማል፣ ጸሎቱም ይሰማል።
ይሄ ቁልጭ ያለ ምልጃ አይደለም?
እንግዲህ ያው እነሱ
መላሾች ሲመልሱ የሚማልድለት የሚለው ቃል ጠፍቶ ነው እንዴ የሚተርጉምለት ያሉት? እንግዲህ ቅዱሳን መላእክት ያማልዳሉ፣ ይራዳሉ፣ ያድናሉ።
መልካሙን የምስራችም
ያበስራሉ።
የሰዎችን ልጆች ጸሎት ወደ እግዚአብሔር ያደርሳሉ፣ ጸሎታችንን ያሳርጋሉ። ከእግዚአብሔር ዘንድ ደግሞ የሚወጣውን የሚላከውን ምሕረት መልካሙን የምስራች ለምሳሌ እንደው የሶምሶን መጸነስ መጥቶ የእግዚአብሔር መልአክ አይደለ እንደ መካን ሆና ስትኖር ትጸንሻለሽ፣ ከዚህ በኋላ መልካም ልጅ ትወልዳለሽ፣ እስራኤልን ነጻ የሚያደርግ ልጅ ትወልዳለሽ፣ ለመስዋዕት የማይሆነውን ነገር ሌላውን ነገር ግብስብሱን ምግብ ሁሉ አትመገቢ፣ ጥንቃቄ አድርጊ ያላት።
የዓለም መድኃኒት ሲወለድስ ማን ነው ያበሰረው?
አምላካችን መድኃኒታችን ኢየሱስ ክርስቶስ የሚወለድበት ጊዜ ጊዜው ሲደርስም የእግዚአብሔር መልአክ ነው። ወበሳድስ ወር ተፈኖ ገብርኤል መልአክ
የሚጨምሩት ነገር ቀረ አለ የሚሉት ነገር አለ
እኔ የሚለው እንግዲህ ስለ ቅዱሳን መላእክት እግዚአብሔርን ከማገልገላቸው እግዚአብሔርን በ24ቱ ሰዓት ከማመስገናቸው በተጨማሪ የክብራቸው ተሳታፊ ይሆን አብረን ክብሩ እንድንወር ስለተፈጠር ነው። ለሰው ልጆችም አገልግሎት እንደሚሰጡ የሰው ልጆችን ከመከራ እንደሚታደጉ ጸሎታችንን እንደሚያሳርጉ እንደሚማልዱልን እንግዲህ ብዙዎችን አይተናል።
ተመልካቾቻችን ስለ ቅዱሳን መላእክት ተራዳኢነት፣ የተፈጠሩበትን ዓላማ፣ የቅዱሳንን ጸሎት ወደ እግዚአብሔር እንደሚያሳርጉ፣ ቅዱሳንን ከመከራቸው እንደሚያድኑ፣ የመላእክት ማዳንና የመድኃኒታችን ኢየሱስ ክርስቶስ ማዳን የተለያየ መሆኑን፣ እንዲሁም ደግሞ እንደሚያማልዱ ከመምህራችን መጋቤ ሐዲሳት አይምሮ ደምሴ ጋር ይህን በመሰለ መልኩ ተወያይተናል። መምህራችንን ቃለ ሕይወትን ያሰማልን፣ በዕድሜ በጸጋ ይጠብቅልን። የዕለቱን መርሃ ግብራችንን እዚህ ላይ እናጠናቀቃለን። ቀሪዎቹ መርሃ ግብሮች እንድትከታተሉ በአክብሮት እንጋብዛለን።
Yeah.